ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 24 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምባሲ ያዘጋጁት በግብርና ላይ የተሰማሩ አፍሪካውያን ሴቶች የልምድ ልውውጥ መድረክ ዛሬ አዲስ አበባ ላይ ተከፍቷል።
That's one of them. And hopefully the women here today can come away with that network there. And then also
ያ የተጠቀሰው ከዓላማዎቹ አንዱ ነው። እዚህ የተሰባሰቡት ሴቶች ይህንን የራሳቸው መረብ እንደሚፈጥሩ ተስፋ እናደርጋለን።
የዩናይትድ ስቴትስ ግብርና ሚኒስቴር በኢትዮጵያና በአፍሪካ ተወካይ ማይክል ፍራንኮ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
ሶማሊያዋ ቦሳሶ ከተማ ለደረሰ አንድ ጥቃት የእስልምና መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት ወሰደ። መካከለኛው ምስራቅ የሚገኙ ስደተኞች ክረምት መግባቱ ያሰጋቸዋል ሲል የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR አስጠነቀቀ። የሚሉትና ሌሎችም አሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሶማሊያዋ ቦሳሶ ከተማ ውስጥ ለደረሰ አንድ ጥቃት የእስልምና መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት መውሰዱ ተሰምቷል። የሶማሊያ ባሪ ክፍለ ግዛት ፖሊስ አዛዥ ኮሎኔል ዩሱፍ ሁሴን ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል በጥቃቱ አንድ ሰው ተገድሎ ሁለት ሌሎች መቁሰላቸውን ገልጸዋል። እማኞች እንዳሉት ሁለት ታጣቂዎች ሰው የሚበዛበት የከተማዋ መስቀለኛ መንገድ ዳር የሚገኝ የቡና ቤት ውስጥ ገብተው በከፈቱ ተኩስ አንዱን ፖሊስ ትከሻው ላይ መተው አቁስለውታል። የእስልምና መንግስት ቡድን ኃላፊነት የወሰደ ሲሆን ለዚህ ጥቃት ቡድኑ በዚህ የአውሮፓውያን አመት ብቻ ቦሳሶ ውስጥ ለደረሱ ጥቃቶች ኃላፊነት ሲወስድ ይህ የትናንቱ ሶስተኛው መሆኑ ነው።
መካከለኛው ምስራቅ ውስጥ የሚገኙ በሚሊዮኖች የሚቆጠሩ ስደተኞች ክረምት መግባቱ ያሰጋቸዋል ሲል የተባበሩት መንግስታት የስደተኞች መርጃ UNHCR አስጠነቀቀ። ሶሪያ፣ ኢራቅ፣ ቱርክ፣ ሊባኖስ፣ ዮርዳኖስና ግብጽ ውስጥ የተጠለሉ ስደተኞች አስፈላጊውን እርዳታ ለማድረስ ገንዘብ በጣም አስፈላጊ መሆኑን ድርጅቱ ጠቅሷል። ከዩኤንኤችሲአር ዋና ጽሕፈት ቤት ጄኔቫ ሊሳ ሽላይን ዘግባለች። ትዝታ ብላችሁ ታቀርበዋለች።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR እንደሚለው ወደ 15 ሚሊዮን የሚጠጉ ሶሪያውያንና የኢራቅ ስደተኞች እንዲሁም ከመኖሪያዎቻቸው የተፈናቀሉ የተለያዩ አገሮች ዜጎች በስድስት ሀገሮች ውስጥ ተጠልለው ይገኛሉ። ከነዚህ ወደ 4 ሚሊዮን የሚሆኑት በመጪው ከባድ ክረምት መጠለያ ስለሌላቸው ለአደጋ ተጋልጠዋል። ሆኖም ከነዚህ ከአራቱ አንዱ ብቻ ነው እርዳታ የሚያገኘው ይላል UNHCR። የመንግስታቱ ድርጅት ከጠየቀው 245 ሚሊዮን ዶላር ሩቡን ብቻ እንዳገኘ ጠቅሶ መጠለያ የሌላቸው ስደተኞች እጅግ ቀዝቃዛ የአየር ጠባይ፣ በረዶና ከባድ ዝናብ ለደህንነታቸው ያሰጋል ብሏል። የዩኤንኤችሲአር ቃል አቀባይ አንድሬ መሴኔች ይህን ከባድ ክረምት ለማሳለፍ ገንዘብ ያስፈልጋል፣ ስለዚህ የብዙ ስደተኞች ቤተሰቦች ደግሞ ቤተሰቦቻቸውን ለመታደግ አደገኛ እርምጃ ሊወስዱ ይችላሉ ካሉ በኋላ በዚህ ሁኔታ ሴቶችና ልጆች ለብዝበዛ አደጋ ተጋላጭ እንደሆኑ ለቪኦኤ ገልጸዋል።
You can easily imagine what people are willing to resort to.
ሰዎች ጭንቁስ ሲገቡ ምን ሊያደርጉ እንደሚችሉ መገመት ይቻላል። ሕፃናትን ለሥራ ማሰማራት፣ በልቶ ለማደር በሴተኛ አዳሪነት መሰማራት፣ እነዚህ እንግዲህ ስደተኞች ለራሳቸውና ለልጆቻቸው የዕለት ጉርስ እንዴት አይነት አደገኛ እርምጃ እንደሚወስዱ ያሳያሉ። እዚሁ ካምፕ ውስጥ ያለ ዕድሜ ጋብቻም ሊፈጸም ይችላል።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR ለስደተኞቹና ለተፈናቀሉ ህዝቦች በክረምቱ ወራት እርዳታውን በገንዘብና እንደ ብርድ ልብስ ባሉ አልባሳትና መጠለያዎች መልክ እንደሚያድል ገልጿል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው እሁድ ቢያንስ 58 ሰዎች በነፍሰ ገዳይ ጥይት ወደ ተገደሉባት ላስ ቬጋስ ሄደዋል። ታጣቂው በሙዚቃ ትርኢት ላይ በነበሩ ታዳሚዎች ላይ ተኩስ ለምን እንደከፈተ ምርመራው ቀጥሏል። ሚስተር ትራምፕ ዛሬ ጠዋት ወደ ላስ ቬጋስ ከመሄዳቸው በፊት በሰጡት ቃል አክብሮታችንን ልንገልጽና ባጭር ጊዜ ውስጥ ይህን የመሰለ ግሩም ሥራ የሰሩ የፖሊስ አባላትን ልናመሰግን እንወዳለን እንሄዳለን ብለዋል። አስከትለውም ስለ ጥቃቱ ብዙ መረጃ እያገኙ ነው፣ በጊዜው ይገለጻል፣ በግሌ እጅግ በጣም አዝኛለሁ ብለዋል። ፕሬዚደንቱ 58 ሰዎችንና ራሱን የገደለውን አጥቂ የታመመ የታወከ ሰው ብለውታል። ስቴፈን ፓደክ የተባለው የ64 ዓመቱ አጥቂ ምን እንዳነሳሳው ፖሊስ በሚገባ ይደርስበታል፣ በቀጣዮቹ ጥቂት ቀናት ውስጥ ብዙ መረጃ እናገኛለን ሲሉ የክላርክ ወረዳ ፖሊስ ጆ ሎምባርድ ገልጸዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስራቸውን ሊለቁ ተቃርበዋል በሚል የወጡ ዘገባዎችን እያስተባበሉ ናቸው። ሚስተር ቲለርሰን ዛሬ ረቡዕ በሚኒስቴር መስሪያ ቤታቸው ለጋዜጠኞች በሰጡት መግለጫ ጥቂት ነጥቦችን ግልጽ ለማድረግ ያህል ምክትል ፕሬዚደንቱ ስራዬ ላይ እንድቆይ እኔን የሚያግባቡበት ምንም ምክንያት የለም፣ ምክንያቱም መጀመሪያ ነገር ልለቅ ፈጽሞ አስቤው አላውቅምና ሲሉ አስረድተዋል። ለወራት ውጥረት ውስጥ የከረሙትና በፕሬዚደንት ዶናልድ ትራምፕም እየተበሳጩባቸው ነው የሚባሉት ቲለርሰን በአመቱ መጀመሪያ ላይ ስራቸው ሊለቁ ተቃርበው ነበር። ስራቸው ላይ የቆዩት ምክትል ፕሬዚደንት ማይክ ፔንስ አግባብተዋቸው ነው የሚል ዘገባ ኤንቢሲ ቴሌቪዥን በዛሬው ዕለት ነው ያወጣው። ሚስተር ቲለርሰን ባለፈው ሐምሌ ወር በመከላከያ ሚኒስቴር ከሌሎች ከፍተኛ ባለስልጣናት ጋር ከተካሄደ ስብሰባ በኋላ ፕሬዚደንቱን ጥቅስ ደደብ ብለው ገልጸዋቸዋል ሲልም ዘገባው አክሏል። ዛሬ ስለዚህ አባባል የተጠየቁት ሚኒስትሩ እንዲህ ያለ የወረደ ነገር ውስጥ አልገባም ሲሉ ምላሽ ሰጥተው ይልቁንም የፕሬዝደንቱን የውጪ ፖሊሲ ግቦች አድንቀዋል፣ ፕሬዝደንቱንም እንደሚደግፉ አጥብቀው ገልጸዋል። ዛሬ በትዊተራቸው ጉዳዩን ያነሱት ሚስተር ትራምፕም ኤንቢሲ ኒውስ ፌክ ኒውስ፣ የኤንቢሲ የውሸት ዜና፣ ከሲኤንኤን የባሱ ቀጣፊዎች፣ የጥሩ ዜና አቅራቢዎች ማፈሪያ ሲሉ ገልጸዋል። የኤንቢሲ ቴሌቪዥኑ ዜናና የሚስተር ቲለርሰን መግለጫ የወጣው ከጥቂት ቀናት በፊት ሚስተር ቲለርሰንን በሚያሳጣ መልኩ ፕሬዚደንት ትራምፕ ከሰሜን ኮሪያ መሪ ጋር ለመደራደር ጊዜውን በከንቱ እያጠፋ ነው ማለታቸውን ተከትሎ ነው። ፕሬዚደንቱ በተከታታይ ባወጧቸው የትዊተር ጽሑፎቻቸው ባለፈው ሰሞን ቲለርሰን በከንቱ አትድገም፣ ማድረግ ያለብንን እናደርጋለን ማለታቸው ይታወሳል።
በከባዱ የውቅያኖስ ማዕበልና ዝናብ በሃሪኬን ማሪያ የተጎዳችው የዩናይትድ ስቴትስ ግዛት ፖርቶሪኮ እንድታገግም እዳዋ ሊሰረዝላት ይገባል ሲሉ ፕሬዚደንት ዶናልድ ትራምፕ ቢናገሩም የዋይት ሃውስ የበጀት ዳይሬክተር ማይክ ማልቫኒ ግን ፌዴራሉ መንግስት የደሴቲቱን እዳ እንደማይከፍል ዛሬ አስታውቀዋል። አስተዳደሩ ለዩናይትድ ስቴትስ የተወካዮች ምክር ቤት የገንዘብና ሌላም እርዳታ እንዲደረግላት ሐሳብ ያቀርባል እንጂ እዳዎቿን አንከፍልም ሲሉ ለጋዜጠኞች ገልጸዋል። ፕሬዚደንት ትራምፕ ትናንት ፖርቶሪኮ ዋና ከተማ ሳን ሁዋን ጉብኝታቸው ላይ ከፋክስ ኒውስ ጋር ባደረጉት ቃለ ምልልስ የፌዴራሉ መንግስት ባለስልጣናት የደሴቲቱን የእዳ ሁኔታ እንደገና እንደሚገመግሙ ገልጸው መሰረዝ ይኖርብናል ብለዋል። ፕሬዚደንቱ በዚህ አባባላቸው መንግስት የዕዳ ማቅለያ ሊረዳት ይሁን ወይም መዋዕለ ነዋይ አፍሳሾችን ለኪሳራ በሚዳርግ መልኩ የዕዳ ማስተካከያ ሊያደርግላት ግልጽ አላደረጉም። በተደጋጋሚ ግን ደሴቲቱ እንዳታገግም የዕዳው ጉዳይ ትልቅ እንቅፋት መፍጠሩን ገልጸዋል። ይህ በዚህ እንዳለ ዋይት ሃውስ ለፖርቶሪኮና ለሌሎችም በተፈጥሮ አደጋዎች ለተመቱ አካባቢዎች ኮንግረስ የ29 ቢሊዮን ዶላር እርዳታ ጥቅል እንዲፈቅድ ለመጠየቅ እየተዘጋጀ መሆኑን ስማቸው ያልተገለጸ የቤተ መንግስቱ ምንጮች ጠቁመዋል።
አድማጮች ቅርታ
አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 24 2010 ምሽት ፕሮግራማችን ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምባሲ ያዘጋጁት በግብርና ላይ የተሰማሩ አፍሪካውያን ሴቶች የልምድ ልውውጥ መድረክ ዛሬ አዲስ አበባ ውስጥ ተካሂዷል። መድረኩ በዘርፉ መሪ የሆኑ ሴቶች አዳዲስ የግብርና ቴክኖሎጂ እንዲለዋወጡና እንዲያሰራጩ እንደሚያግዝ ተገልጿል። እስክንድር ፍሬው ዘገባ ልኳል።
በግብርና ስራ ላይ የተሰማሩ አፍሪካውያን ሴቶችን በተለይም በዘርፉ መሪ የሆኑትን ማገናኘትና ልምድ ማለዋወጥ የዛሬው መድረክ ዓላማ መሆኑ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምባሲ ናቸው መድረኩን ያዘጋጁት። ተሳታፊዎቹ አዳዲስና የፈጠራ ቴክኖሎጂዎችን እንዲለዋወጡና የግብርና ስራቸውን እንዲያሻሽሉ ማገዝም የመድረኩ ዓላማ ነው። መረብ እንዲፈጥሩና ግንኙነታቸውንና የልምድ ልውውጣቸውን እንዲቀጥሉ ማስቻልም ከመድረኩ ዓላማዎች መካከል ይጠቀሳል። የዩናይትድ ስቴትስ የግብርና ሚኒስቴር የኢትዮጵያና የአፍሪካ ህብረት ተወካይ ማይክል ፍራንኮም ለአሜሪካ ድምጽ እንዳብራሩት ደግሞ መድረኩ ከዚህም የበለጠ ገብ እንዲያሳካ የታሰበ ነው።
That's one of them. And hopefully the women here today can come away with that network there and then also
ያ የተጠቀሰው ከዓላማዎቹ አንዱ ነው። እዚህ የተሰባሰቡት ሴቶች ይህንን የራሳቸው መረብ እንደሚፈጥሩ ተስፋ እናደርጋለን። ረዘም አድርገንም ደግሞ ያሰብን ነው። አንዳንዶቹ ደግሞ የተወሰኑት ነው ቃልለው 75 የዩኒቨርሲቲ ትምህርታቸውን እየጀመሩ ላሉ ተመራማሪ ሳይንቲስት ወይም በመግብ ዘርፍ ለመሰማራት ለሚመኙ አራያና ምሳሌ ለመሆን የሚችሉ ናቸው። እናም ጎላ ብሎ በመታየት ሌሎች ሴቶችን ወደዚህ ዘርፍ ለመሳብ የተስፋና የጉጉት ምንጭ እንደሚሆን እንጠብቃለን። ምክንያቱም እጅግ አስፈላጊ ሆኖ ይስማናልና ነው። ግብርና ከአገሪቱ ኢኮኖሚ 40 ከመቶን ያበረክታል። አገሪቱ በግብርና ምርት ላይ የበለጠ እሴት ለመጨመር በፈለገች ቁጥር የበለጡ እድሎች ይኖራሉ። በፋብሪካ ምግብ ማምረት ሊሆን ይችላል ወይም ግብአቶችን በማቅረብ ሊሆን ይችላል። ሴቶች በዚህ ሰንሰለት ተቃሚ ምናል ይጫወቱ የሚችሉባቸው በርካታ ድሎች አሉ።
በመድረኩ የቀረቡ ጽሑፎችና የተንሸራሸሩ ሐሳቦች ፖሊሲ አውጪዎችና ውሳኔ ሰጪዎች ዘንድ እንዲደርሱ ይጠበቃሉ። ማይክል ፍራንኮም ይመልሳሉ።
I don't know that we thought about, you know, trying to influence policy makers at this point.
በዚህ ደረጃ ፖሊሲ አውጪዎችን ማሳመኑን በተመለከተ ማለቴ ነው እንዳሰብንበት አላውቅም። የተወሰነው ነገር ሴቶችን የበለጠ ወደ ግብርና ዘርፍ ከመምጣቱና በዚያ ዘርፍም እነርሱን ከመርዳት አንጻር ከያዙት እቅድ ጋር ሊጣጣም ይችላል። ግን ደግሞ ቀደም ሲል ወደ ተናገርኩት ልመለስና ዓላማው ለሴቶች እድል መስጠት ነው። ምክንያቱም አቅም እንዳላቸው ከተሰማቸው በመንግስት ውስጥ ያሉትን ውሳኔ ሰጪዎችና ፖሊሲ አውጪዎች ማሳመን ይችላሉ። ያንን በማድረጋቸውም ሴቶች በአጠቃላይ የበለጠ አቅም እንደሚፈጥሩና የበለጠ እድል እንደሚያገኙ ተስፋ ይደረጋል።
ተሳታፊ የነበሩ ሴቶችም መድረኩ በርግጥም አስፈላጊ በሆነ ርዕስ ላይ ማተኮሩን ገልጸዋል። ይሃዲያ የዘር ምርትና አግሮ ኢንዱስትሪ ኩባንያ እንደዚሁም ያበባና ያትክልት ኩባንያ ባለቤት የሆኑት ወይዘሮ ሃዲያ ጉንጂ ከነዚህ አንዷ ናቸው። በግብርና የተሰማሩ ኢትዮጵያውያን ሴቶች ከወንዶች የበለጡ ፈተናዎችን እንደሚጋፈጡ በማብራራት ይጀምራሉ።
ገለጻው ላይ ልክ እንደነገሩት ኢትዮጵያ ውስጥም ዌስት አፍሪካ ቡርኪና ፋሶ አይነት አለ። የመንግስት ባለቤትነት ነው ትልቁ ክፍተት። ከዛ ላይ ደግሞ ሩራል ኤሪያ ውስጥ ስታይ ሴቶቹ ብዙውን ኩትከታውን፣ ተከላውን፣ ትልቁን ትንሹን ይሄ አስቸጋሪውን ስራ ሁሉ የሚሰሩ ሴቶች ናቸው። ግን ወይስ የላቸው ባለቤትነቱ ወንድ ነው የሚሸጠው እሱ ነው። በገንዘብነቱ ኃላፊነቱ የላትም እና የሚያማርኬቲንግ ላይም ፓወር የላቸውም። ይሄ ላይ ነው ብዙ ትልቅ ክፍተት ያለው እና ጀንደር ውስጥ ብዙ ጊዜ መንግስትም ሌላም እርዳታ አለ ይባላል ግን በጠቅላላው ነው እንጂ እንደተባለው ውስጥ ዲፕ ከላይ የፖሊሲውና የሥራ አሰራር በጣም ልዩነት አለ።
ከፖሊሲ አንፃር ለውጦች እየተደረጉ ነው ግን በተግባር ግን አሁንም ልዩነቶች ቀጥለዋል ነው
በጣም በጣም አለ። ይሄ በሴቶች ብቻ ሳይሆን እንጀናናል በአግሪካልቸርም ስትል ፖሊሲው በጣም ቆንጆ ነው ሁሉ ነገር ትክክል ነው በመንግስት ደረጃ ከላይ ስታየው ጥሩ ነው እርዳታ ምንም እንትንም ቢሉ ደጋፊ ናቸው ግን ወደ ታች ስትወርድ በተለይ ሪጂኖች ውስጥ በጣም በጣም አስቸጋሪ ነው። ወረዳው ዋናው ፌዴራል ያለው አዲስ አበባ ነው ምንነጋገሩ አዲስ አበባ ነው ፖሊሲ ሚከሮቹ እነሱ ናቸው
ፖሊሲ አውጪዎቹ እነሱ ናቸው።
አዎ እና ምንነጋገሩ ግን ታች በወረዳው ውስጥ ናቸው። ወረዳዎቹ ለምሳሌ ዘር ምን ያህል ኢምፖርታንስ እንዳለው አንድ የወረዳው አስተዳዳሪ ወይስ ወረዳው ውስጥ ያለው ኢንቨስትመንት ወይስ ግብርና አስተዳዳሪ ምን ያህል ጉዳት ያመጣል አንድ ሰው አንድ ነገር ሲከለከል የሚለውን አያዩም። ስለዚህ በግድ እዚህ መተን ተመናገራል ያ ነው ትንሽ ክፍተቶች አሉ። ፖሊሲ በጣም ቆንጆ ነው መንግስት በጣም እየሞከረ ነው ሴትን ለመርዳት ምን ለማድረግ በጣም እየሞከረ ነው ግን ዋናው ጋፕ እንዳልኩ የወንድ ባለቤትነት አሁንም አልቀረም። በተለይ ገንዘቡን በመያዝ ላይ ውሳኔ በመስጠት ላይ የለችም ሴቷ ይሄ ነው። ግን አሁን ብዙዎቹ እየሰሩ ነው እንዲሁም እየረዳ ነው እና ወደፊት ጥሩ ይሆናል ብዬ እገምታለሁ።
ይሄ አይነት ወርክሾፕ የመጨረሻ ጥያቄ አደርገዋለሁ። አሁን እንደዚህ አይነት አውደ ጥናቶች አሁን በአሜሪካ ኤምባሲ እና በአሜሪካ ውጭ ጉዳይ መስሪያ ቤት ትብብር የተዘጋጀው ምን ጠቀሜታ ይኖረዋል? አሁን እዚህ የሚንጸባረቁ ሀሳቦች በምን መልኩ ነው ታች ሊወርዱ የሚችሉት?
እንግዲህ አሁን ያው ከፖሊሲ ሜከር እና ከግብርና ቢሮ ሰዎች እዚህ እንዳሉ ተስፋ አድርጋለሁ። በብዛት ያሉት ሪሰርች ቢሮ እና ፋርመሮች ብዙ ያሉ አይመስለኝም። የሴት ፋርመሮች ብዙ በጣም ጥቂቶች ነው እንዳየሁት በሙሉ የመንግስት ሰራተኛ ሪሰርች ቢሮ ዩኒቨርሲቲ ውስጥ ምናምን ያሉ ናቸው።
የምርምር ሰዎች ናቸው?
አዎ የምርምር ሰዎች ናቸው በብዛት። ስለዚህ ይሄንን ወደዛ ወደ ፖሊሲ ሜከሮች ያንጸባርቃሉ ብዬ ገምታለሁ እና አብረውም ሰርተው ደግሞ የጂሙም ሆነ ሌላም ሆነ የትምህርት ነገር እና እንዴት እንደሚብረታታ እንትን ለማድረግ እና የሌላውን አገር ኤክስፒሪየንስ እያንጸባርቁ ነው። ይሄ ወደ ታች እንዲበተን ይረዳል ብዬ ገምታለሁ። እኛም ደግሞ ባየነው እና በምናገኘው ነበር እየተጻጻፍን እያደረግን የምንችለውን ነገር እናደርጋለን።
ዛሬ ሙሉ ቀን በተካሄደው መድረክ ከዩናይትድ ስቴትስ የመጡ የዘርፉ ባለሙያዎች ጽሑፎች አቅርበዋል፣ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንደረን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔትን ነው ያደመጣችሁ ያላችሁት። የተሰማው የለቱ አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የመላ ኢትዮጵያ አንድነት ድርጅት ፕሬዝዳንት ዶክተር በዛብህ ደምሴና የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ሰሞኑን የሚገኙት አሜሪካ ውስጥ ነው። እነዚህ ሁለት ተቃዋሚ ፓርቲዎች ከሚለያየን ይልቅ የሚያመሳስለን ይበዛልና ብዙ እንቅስቃሴዎቻችንን አብረን ያከናወነን እንዲያውም በቅርቡ ወደ መዋሃድም ሳንሄድ አንቀርም እያሉ ናቸው። ለማንኛውም ለሁለት ወራት በሚዘልቀው የዩናይትድ ስቴትስ ጉዟቸው ለማከናወን ያሰቡት ምን ይሆን? አቶ የሽዋስ የሚሉትን እንስማ።
ሰማይና መያድ አብረው እንደሚሰሩ ይታወቃል። ለሶስት ጉዳዮች ነው የመጣነው። አንደኛ በሰሜን አሜሪካ ያለው የድጋፍ ሰጪ ማህበር ለማጠናከር፣ በተለይ የሰማያዊ የድጋፍ ሰጪ ማህበር አለ ግን መኖር በሚገባው መጠን ለማድረግ እሱን። የመላ ኢትዮጵያ አንድነት ድርጅት ደጋፊዎች አሉ ግን በማህበር ደረጃ አልተሰባሰቡምና እነሱን አሰባስበው የሁለቱም ፓርቲዎች በሰሜን አሜሪካ ጠንካራ ድጋፍ ሰጪ ማህበር እንዲቋቋም ማድረግ። ሁለተኛው በ2010 ዓመተ ምህረት እና ከዛ በኋላ የተጠናከረ ሰላማዊ ትግል ለማድረግ እቅድ አለን። ሁለቱ ፓርቲዎች ሌሎችንም ጋብዘን ትልቅ አገራዊ ፓርቲ የመፍጠር ህልም አለን እና ለዛ የሁሉም አይነት ድጋፍ ለማግኘት እና ሶስተኛው ደግሞ በኢትዮጵያ በሰብአዊ መብት አያያዝ አገሪቱ ባለችበት ሁኔታ የኢትዮጵያን ሁኔታ ለሚከታተሉ የኢትዮጵያ ወዳጅ ለሆኑ ሴናተሮችና ኮንግረስመን የኢትዮጵያን ሁኔታ የሰብአዊ መብትን አያያዝን በተመለከተ ከነሱ ጋር ፕሮግራም ይዘን እቅድ ይዘን ለመነጋገር ጊዜ ይዘን ለመነጋገር ለእነዚህ ለሶስት ነው። እንግዲህ በዋናነት ሌሎች መለስተኛ የሚሰሩ ነገሮች ይኖራሉ፣ ዋናዎቹ ግን የመጣንባቸው እነዚህ ናቸው።
አቶ የሽዋስ እስር ቤት ውስጥ እንዲያሳልፏቸው ከተገደዱባቸው 2 ዓመታት በስተቀር ላለፉት 13 ዓመታት ከፖለቲካ ትግሉ መስክ እንዳልተለዩ ነግረውኛል። ዶክተር በዛብህ ላለፉት 25 ዓመታት በሰላማዊ ትግል ውስጥ መቆየታቸውን ገልጸዋል። ሁለቱ መሪዎች በህጋዊነት ተመዝግበው በሀገሪቱ የፖለቲካ ስርዓት ውስጥ እየተሳተፉና እየተንቀሳቀሱም ያሉ ናቸውና ተመርጠው የያዙት የምክር ቤት መቀመጫ ባይኖርም የተጋሩት የህግ አስፈጻሚው ስልጣን ባይኖራቸውም እንደ ዜጋም እንደ ንቁ የፖለቲካ ተነቃናቂና እንደ ተሟጋችም ይመለከታቸዋልና በርከት ያሉ የኢትዮጵያን የዛሬ ሁኔታ የሚዳስሱ ጥያቄዎችን እያነሳውላቸው ግምገማና ትንታኔዎቻቸውን ሰጥተዋል። የዛሬ 13 ዓመት በነበረ ትውስታ ጀመሩ ዶክተር በዛብህ።
ለምሳሌ ያህል እንደው ለመግለጽ ሚያዝያ 29 ላይ የወቅቱ የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ሲናገሩ በ1997 በእኛ አቆጣጠር ሲናገሩ መስቀል አደባባይ ላይ ህዝብ ተሰብስቦ ነበር። ይሄንን ህዝብ ይዘን እናሸንፋለን ነው ያሉት። 30 ላይ ቅንጅት ለአንድነትና ለዲሞክራሲ እንደዚሁ ሰላማዊ ስብሰባ እዛ መስቀል አደባባይ ተደርጎ ነበር። ያ የተደረገው ስብሰባ በሚሊዮኖች የሚቆጠሩ ሳቸው የሰበሰቡት 1 ሚሊዮንም አይሞላም ግን በሚሊዮኖች የሚቆጠሩ ኢትዮጵያውያኖች ከተማዋን ሲያጥለቀልቁ መንግስት በጣም ነው የደነገጠው። ምክንያቱም እዚህ ላይ ማስረዳት የሚያስፈልገው ተቃዋሚዎችን በጣም ይንቅ ነበር። ምንድን ነው ያለው ህዝቡ? ሚያዝያ 29 ለሆዳችን፣ ሚያዝያ 30 ለመፍታችን ብሎ ነው የተናገረው የኢትዮጵያ ህዝብ። እና ሰላማዊ ትግል በኢትዮጵያ ታሪክ ውስጥ ከፍተኛ ቦታ ያሳየ ቻለው በ1997 ዓመተ ምህረት ነው። እንግዲህ አሁን እኔና ተሽዋስ እዚህ አሜሪካን አገር መጥተን እዛም እናደርገውን ትግልኛ አብረን አሁን ኦልሞስት ለአንድ ዓመት ተባብረን አንድ ላይ እንሰራለን። ያንን ትግል ቀጣይ ለማድረግ አሜሪካን ሀገር ያሉ ብዙ ኢትዮጵያውያኖች አሉ። እነዚህ ኢትዮጵያውያኖች ለኛ ደጀን ሆነው በሰላማዊ ትግል ውስጥ አንድ ቦታ እንድንደርስ እንዲረዱን ነው እዚህ የመጣ ነው። ምክንያቱም የ1997 ዓመተ ምህረት ድል የተገኘው አሜሪካን ሀገር ያሉት ኢትዮጵያውያኖች ባደረጉት ከፍተኛ አስተዋጽኦ ነው። የነሱ አስተዋጽኦ ምን ጊዜም ታሪክ ውስጥ ይኖራል። እና ሁላችሁም እንደምታውቁት ኢትዮጵያ ውስጥ ያሉት የኛ ደጋፊዎች አብዛኛው ኢትዮጵያ ህዝብ ይደግፈናል። ምክንያቱም እኛ የምንታገለው ገንዘብ ለማግኘት ወይ ለሌላ ነገር ሳይሆን የኢትዮጵያ ህዝብ መሰረታዊ የሆኑትን ለሰው ልጆች የሚያስፈልጉትን ማለትም ስራ፣ ትምህርት እና ሌሎች እንዲሟሉ ነው ትግላችን። እኛ በአሁኑ ጊዜ ያለው መንግስት 40 ያህል ዩኒቨርሲቲዎች አሉ ወብሎ ብዙ ተማሪዎች በሺዎች የሚቆጠሩ ተማሪዎች ይወጣሉ። ግን እነዚህ ከዩኒቨርሲቲ የሚወጡት ተማሪዎች ስራ ያገኛሉ የተባለ እንደሆነ ጥያቄው አያገኙም ነው።
በዲሞክራሲያዊ ስርዓት ውስጥ ገብተን መወዳደር ሲገባን ህይወታችን ሁሉ እኮ ሲጀመር አንስቶ እስከ ወዲያኛው የትግል ህይወት ሆኖ ቀርቷል ይላሉ አቶ የሽዋስ ደግሞ።
ከመነሻው ሰለሞን ትግልን ምን አመጣው ማለት አሜሪካ ውስጥ አሁን ውድድር ነው አይደል? መንግስት ሲቀየር ሪፐብሊካንና ዲሞክራት ተወዳድሮ ህዝቡ የተሻለው ይለው አገሩን ለተወሰነለት ጊዜ ያስተዳድራል። እኛ ጋር ትግል ነው ያለው። ህዝባዊ ትግል በለው፣ የትጥቅ ትግል በለው፣ ሰላማዊ ትግል በለው፣ ብቻ በትግል ውስጥ ነው ያለው። ኢትዮጵያ ላለፈው 26 ወይም 40 ዓመት ከዛም በፊት ትግል ውስጥ ነው ያለው። ስርዓት የምንቀይርበት ስርዓት የለም። ስለዚህ እንደምንም ተዋግቶም ብሎም እዛ ላይ ይቀመጣል። ከዛ በኋላ ያው ወደ መቃብሩ ሲወርድ ነው በጃኖይም ያየነው በንጉሱም ያየነው። አሁን የምናየው ስርዓት በጠበንጃ ነው ሁልጊዜ የሚቀየረው። የኛ ጓደኞቻችንም ከዛ በፊት የነበሩት የኛ ሲኒየሮችም ሲሉት የነበረው ሁልጊዜ ስርዓትን የምንቀይርበትን ስርዓት እንቀይረው፣ ከክላሽ ወደ ካርድ። ስለዚህ ይሄ የለም ሲጀመር።
ከርዕሶቻችን አንዱ በሶማሌና በኦሮሚያ እንዲሁም በኦሮሚያና በደቡብ ክልሎች አዋሳኝ አካባቢዎች ላይ የሚስተዋሉት የብዙ ዜጎችን ህይወት ያጠፉና በአስሮች ሺዎች የሚቆጠር ሰው ከኖረበትና ከየቀየው ያፈናቀሉ ጥቃቶችና ግጭቶች ተፈጥሮና ምንነት ነበር።
የኦሮሚያ እና በሶማሌ ኦጋዴን ነው መባል ያለበት ብዙ ጊዜ ምንለው እንደዛ ነው በቦታ ነው የሚጠራው እንጂ ሰው የሆነ ብሔረሰብ ስም ለክልል መጥራ አይሆንም ከመነሻው የሚበላሽው እሱ ነው ስለዚህ ማኒፌስቴሽንስ ናቸው ማሳያ ናቸው ምንያቸው ነገሮች ሁሉ አሁን ብሶቶቹ የህወሓት ፕሮግራም የኢህአዴግ ፕሮግራም ህገ መንግስት ሆኖ የህዝብ ፍላጎት ሳይሆን የተወሰነ ቡድን ብቻ ፍላጎት ጥርንፍ አድርጎ አገሩን ስለያዘው የዛ ብሶት መገለጫዎች ናቸው ለምሳሌ ሶማሊኛ ተናጋሪዎችና ኦሮሚኛ ተናጋሪዎችን እዛ አካባቢ ብትወሰድ በሃይማኖት ብዙዎቹ የሚቀራረቡ ናቸው አብረው ይኖሩ ናቸው በህዝብ ስነ ልቦና እንኳን አንድ አይነት ናቸው ሸዋ ውስጥ ከሚገኝ ኦሮሚኛ ተናጋሪ የቀረበ ለሶማሊኛ ተናጋሪው ቅርብ ነው የዛ አካባቢ ሰው ስለዚህ
ምንም እንኳን በኦሮሚያ ውስጥ በሶማሌ ውስጥ ምንም እንኳን ኦሮሞ ሶማሌ የተባሉ ይጠሩም ማለት ሆኖ
አዎ
እነሱ ይቀራረባሉ
ይቀራረባሉ በሰማያዊና በማያድ አስተሳሰብ ወይም ቾሊ ቀደም ሲል በነበረው በቅንጅት ቢሆን ኖሮ አንድ ክልል ሊሆኑ የሚገባቸው ነበሩ ምክንያቱም እኛ የህዝብ ስነ ልቦና የመልክ ያስተዳደር አመችነት እነዚህን ሁሉ ለምችም በፌደራል ላወቃቀር ላይ ማንም ጥያቄ የሚያነሳ የለም የስርዓቱ ብልሽነት ማሳያዎች ናቸው እነዚህ ሁሉ አሁን የሆነው ወልቃይት ላይ የሆነው ኮንሶ ላይ የሆነው አዲስ አበባ ማስተር ፕላን ወይም ልዩ ጥቅም ምናምን ብለው ያጨበረበሩበት የስርዓት አወቃቀሩ ከመጀመሪያው እንዳልኩ ህወሓት ይዞት የተነሳው ነው የኢህአዴግ አስመሰለው ህገ መንግስት አደረገ ስለዚህ የዛ ስርዓት ማሳያዎች ናቸው ዶክተር እንደገለጹልህ የጎሳ ፌደራሊዝም ወይም ኢትኒክን ብቻ ቋንቋን ብቻ መሰረት አድርጎ የሚዋቀር ፌደራሊዝም ትክክል አይደለም ብለው እና ፕሮፌሰር አስራት ነበር በዛን ጊዜ ተማሩ ትልቅ ናቸው ማለትላቸው ሰዎች ሁሉ ቢጮሁም ይሰማቸዋል ስለዚህ የዛን ጊዜ የተገመተው ሆነው
የዛ ደረጃጀት ውጤት ነው የምትሉት
አይ
እና ሌላ ምንም ሰበብ የለውም የፖለቲካም ይሁን የጥቅምም ይሁን
አለመኖሩን በእንትን እናስረዳ ማለት የለውም በደረቁ የለውም ከመንል ኢትዮጵያ እኮ በጣም ብዙ መከራና ደስታ ያሳለፈ ህዝብ ነው አንድ ላይ አይደለም መጥቶ አዲስ አበባ ላይ ወይ ናዝሬት ላይ ዱብ ያለ አይደለም ስለዚህ እዛ ሲሆን የኢትዮጵያ ህዝብ ሄዷል እዛ ሞቶለታል አጠገቡ የኢትዮጵያ ህዝብ ደግሞ ውለታ የሚረሳ አይደለም ሃይማኖተኛ ነው በእስልምና በክርስትና በሁለቱም ነው ስለዚህ ያልነበረ ነገር ነው የተሰራው በደንብ በፕሮግራም ተጽፎ ማለት ነው ብዙ ጊዜ ብየዋለሁ እኔ ጎጃም ላይ ተወለድኩት መታወቂያ ያለው ስድ ሲሄድ ብሔረሰብ ይለኛል ኢትዮጵያዊ ብሔር ኢትዮጵያዊ ነው ብሔር አይሰጠኝም ሻይል አንዱን ጥራይ የት ነው የተወለድከው ትለኛለች መታወቂያ የምትሰጠው ሰው ጎጃም ነው የተወለድከው እንግዲያው አማራ ነህ ወይ እንደዚህ ብለ ወይ አዲስ አበባ ከሆንክ ነው እንግዲህ ግራ መታገባው ስለዚህ በግድ 26 አመት ሙሉ ያንን ቦንድ ኢትዮጵያዊነት ስሜትና ያንድ ሀገር ተሰስተሩን ለመስበር ለምን እንደሚጠቅም ባይገባኝም ያንድ ሀገር ሰው ሆነን ወንድማማችሁን እንዲህ መስራት ለምን እንዳስፈልገ እስካሁን ድረስ ባይገባኝም
እንግዲህ
ሰርቶ በግድ ነው የመጣው
እናንተ የፖለቲካ ፓርቲዎች መሪዎች ናችሁ የፖለቲካ ሰዎች ናችሁና ላይገባችሁ አይችልም የራሳችሁ ትንታኔ ሊኖር ይችላል እንጂ ምናልባት ያን መናገር ፈልጋላችሁ አትፈልጉም ያ አንድ ጥያቄ ነው ነገር ግን አንድ
አሊያን ቢያረጋው ይሄ ይገባኛል ወይ ቱርክ ቢያረጋው ወይ ሰንበዲ ቢያረጋው ወንድም ሲያረጋው ግን ነው
የሚነሱ ጥያቄዎች አሉ በአንዳንድ አካባቢዎች ለምሳሌ ሶማሌ ክልል ውስጥ ልዩ ፖሊስ የሚባል ኃይል አለ። የዚህ ኃይል አደረጃጀት ምን እንደሆነ በማን እንደሚታዘዝ ለምን እንዳስፈለገ እንደዚህ አይነት ልዩ ፖሊስ ብዙ ማብራሪያ አልተሰጠንም። ህገ መንግስታዊ አይደለም የሚሉም አሉ። ባላለው ሁሉ ደግሞ አደረጃጀቱ ይሄ ልዩ ፖሊስ ላይ የሚነሱ በጣም ብዙ ወቀሳዎች አሉ። በሰባዊ መብቶች ጋር የተያያዙ በርግጥ የክልሉ ባለስልጣናት ይቃወማሉ። እንደዚህ አይነቶችን እርምጃዎችን ተወስደዋል ሲባሉ አልገባም ይላሉ። በዚያ ላይ ለወራት እንደዚህ አይነት ግጭት ከሐምሌ ጀምሮ ነው አሁን የሚባለው በሁለቱ ክልሎች አካባቢ የነበረው ሲካሄዱ እነዛ ግጭቶች ፌደራል መንግስቱ ምን ይሰራል? ለምንድን ነው ዝም ብሎ የሚያየው እንደዚህ አይነት ሁኔታዎችን የሚሉ ጥያቄዎችን የሚያነሱ አሉ። እና ይሄ ሁኔታ በእርግጥ የአደረጃጀት ችግር ብቻ ነው የክልሎች ወይም ደግሞ የዘር አደረጃጀት የጎሳ አደረጃጀት ችግር ብቻ ነው ወይስ ደግሞ ሌላ እኛ የማይታየን ወይም ደግሞ በፖለቲካ ፓርቲ ደረጃ እናንተ ተቃዋሚዎችን ስለሆናችሁ ልታዩ የምትችሉት ለህዝብ ልትገልጡ የምትችሉት ምስጢር አለ ከባለስልጣናቱ የማንሰማው ነገር? በመጪ ዝግጅቶችም ቀሪ ጉዳዮችን እናነሳለን። አልጨረስንም ከዶክተር በዛብህ ደምሴና ከአቶ የሽዋሳ ሰፋ ጋር ያደረግነው ቃለ ምልልስ። ከሁለቱም የፓርቲዎቹ መሪዎች ጋር የተደረገው ሙሉ ቃለ ምልልስ ግን በፌስቡክ ገጻችን ላይ ይገኛል። ተመልከቱት። በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ነው። ካስተያየቶቻችሁ ጥቂቱን እናሰማ።
አሜሪካ ድምጽ ሬዲዮ አማርኛ ክፍል ዛሬ ባየው ታገሰ የሚለውን የወያኔ ስርዓት ዲፕሎማት ለ20 አመት ባገለገለበት ሀገሩ እንደዚህ ባልታሰበ ምክንያት እንደዚህ ያገሩን ቆርጦ እዚህ በመቅረቱ ባለው ግፍ መሰረት ሊመሰገን ይገባል። ግን አቶ ባየው ታደሰ እንግዲህ ኢትዮጵያ ለሚጠብቀው ለ20 አመት ያየውን የሰማውን የታዘውን በኢትዮጵያ ንግድ የሚደርሰው ግፍና መከራ በተለያዩ ባለሙያሉ ሚዲያዎች እንደምትሰራጭ ተስፋ እናደርጋለን፣ እንጠብቃለን። አመሰግናለሁ። ተመስገን ወልቃይት ዋሽንግተን ዲሲ። እንኳን በሰላም አሜሪካን ገባ። በሰላም ትኖራለህ አጠራጠር።
ወዛችን ወዴት ነው የሚሄደው የነበረው? ወደ ኢትዮጵያ ህዝብ ሆነ መስሎ ጠቅላላ ልማት እየሆነች ነው ሀገሪቷ። ለዚያ ሊያስወርሱ ሚራዋ ወጡት ደሞሉ። አንተ ቀጥቀጥ አንተ ደሻህላፈል አንተ ምናምን ያሉት ለያይቶም ያስተዳድሩት የነበሩ ከእንግዲህ ወዲህ አይገኝም፣ አልፈዋል፣ አለቀ። አሁንም በዋሽንግተን ተሰብስበው የሚያድርጉት ያለተኝ ህዝብ ያፋጅ ያለት ዴሞክራሲ ላስፈርስ ትግራውጥ እነሱ ናቸው እንጂ የኢትዮጵያ ዴሞክራቲክ ዩኒየን ፒአርዲኤፍ እየሰራለት ነው ኢትዮጵያ።
ሃሎ ተነስልን ዲኦች ሰላም ለእናንተ ይሁን። በጣም እንወዳቸዋለን። አብርሃም ከጄላ አባላለሁ። ከዚህ ከዋሽንግተን ዲሲ ነው ደውለው። ባለፈው በዚህ በቪዥን ኢትዮጵያ በተዘጋጀው ጉባኤ ላይ እንዳየ ነው በተለይ የፊደል ቅርሳችንን ከግዕዝ ጀምሮ ከማንኛውም ዓለም ከጥቂት ፊደል ካላቸው ሀገሮች አንዷ የሆነችው ኢትዮጵያን ፊደሉ ለማንኛውም ፊደል በቂ መሆኑን ለማንኛውም ቋንቋ የሚገልጽ መሆኑን አገራችን ውስጥ ያሉ 80ውም ቋንቋ የሚገልጽ መሆኑን ዶክተር አበራ ሞላ ሲገልጹ ሰምተናል። ለምንድን ነው እኚህን ዶክተር አበራ ሞላ አነጋግራቸው አንድ ነገር የማሰሩትና እንድናቅ ማታረጉን ብሰሩልንና እኛ ብናው በጣም በደስታ እንቀበላለን። ግሩፖች ነን ከዲሲ ነው። ጤና ይስጥልን። እግዚአብሔር ይስጥልን።
ክቡራትና ክቡራን አድማጮች እናመሰግናለን ለአስተያየቶቻችሁ። በ202-205-9942 የውስጥ መስመር 14 እንዲሁም በኢሜይል horn@voanews.com አስተያየቶቻችሁን በተለመደው ሁኔታ ላኩልን። በኢሜይልም በፌስቡክም አስተያየቶቻችሁን የላካችሁልን አድማጮች አላችሁ። ጊዜ እንዳገኘን በምሽቱ ክፍለ ጊዜ የተወሰኑትን ለማቅረብ እንሞክራለን። አስተናጋጆቻችሁ ቆንጅታየና ሰለሞን አባተነን፣ ቴክኒሻን ከርቲስ ባይነም፣ ፕሮዲውሰሯ ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ተከታዩ ዝግጅታችን እናልፋለን። አሜሪካና ህዝቧ የአሜሪካዋ የኔቫዳ ግዛት ላስ ቬጋስ ከተማ ባለፈው እሁድ ከደረሰው የ59 ሰው ህይወት ከጠፋበትና ከ500 በላይ ሰው ከቆሰለበት ዘግናኝ ጥቃት እያገገመች ናት። ነዋሪዎቿም ለሚቀርብላቸው ለሰለባዎች እንድረስ ጥሪ ምላሽ እየሰጡ ነው። ስቲቨን ፓደክ የተባለው የ64 ዓመት ሰው ይህን ጥቃት ለማድረስ ምን እንዳነሳሳው ባለስልጣናት ለማወቅ እየሞከሩ ናቸው። በመቶዎች የሚቆጠሩ ነዋሪዎች በበኩላቸው ለቁስለኞች የሚሆን ደም ለመለገስ በየደም መቀበያው ማዕከል ሰልፍ ይዘው ሲጠባበቁ ይታያሉ። የአሜሪካ ድምፅ ማይክ ኦሱሊቫን ያጠናቀረውን ዘገባ ይዘናል። ቆንጅታየ አዘጋጅታዋለች።
በጥቃቱ የተጎዳው ሰው ከመብዛቱ የተነሳ የደም ክምችቱ ተመናምኗል። የን ሚኖዝ ከቴክሳስ ክፍለ ሀገር ወደ ላስ ቬጋስ የተጓዙት ለነርስ ባለሙያዎች በተሰናዳ ጉባኤ ላይ ሊገኙ ነበር። አሁን ለቁስለኞች ደም እየለገሱ ናቸው። ህብረተሰቡም ደም ለመለገስ የሚያደርገው ርብርብ በጣም እንዳስደሰታቸው ይናገራሉ። የን ያጣዳፊ ህክምና ነርሷ ትውልደ ቪየትናም አሜሪካዊ ናቸው። የደም ለጋሹ ስብጥር አስደምሞኛል ይላሉ።
እንዴት አይነት ሰፊ ስብጥር ያለው ሰው ነው የተሰለፈው እያልኩ እያሰብኩ ነበር። ሰው ሁሉ በአንድነት ለጥሩ ስራ ሲሰለፍ ማየት ግሩም ነው። ደግሞም እኮ ሁላችንም እንደ ሰው አንድ ነን።
ስቲቨን ኩሊ የምግብ ቤቶች ኩባንያ ስራ አስኪያጅ ናቸው። ብዙ ሰዓት ተሰልፈው ጠብቀው አሁን ደም ሊሰጡ ገብተዋል። ይሄ የደም ልገሳ ላስ ቬጋስ የቁማር ከተማ ብቻ አለመሆኗን ያሳይልናል ይላሉ።
There's people who care here. There's schools and churches and families and communities that are willing to
ሰዎች እንዴት እንደሚተሳሰቡ ያሳያል። እንዲህ ግዙፍ የሆነ እርዳታ የሚያስተባብሩ ትምህርት ቤቶች፣ አብያተ ክርስቲያን፣ ቤተሰቦችና ማህበረሰቦች አሉን።
ኤሪካ ስታንሊ ደግሞ ላስ ቬጋስ ውስጥ በጸጉር ስራ ላይ የተሰማሩ ናቸው። እሳቸውም ደም እየለገሱ ነው። ይሄ እኮ በኔ ወይም ደግሞ በማናችንም ጥቃቱ በደረሰበት አካባቢ በሚሰሩት በኔ ደንበኞችም ጭምር ሊደርስ ይችል ነበረ ይላሉ።
It's horrible. I mean, you have to come together as a community to help when these things happen.
በጣም ይሰቀጥጣል። ማለቴ እንዲህ ያለ ነገር ሲፈጠር እንደ ማህበረሰብ መተባበር ያስፈልጋል። አንዱ ለሌላው መገኘት አለበታ።
ላስ ቬጋስ ነዋሪዋ ቪየትናም ተወላጇ ሃን ንጉዌን ደግሞ እኔ መቼም ገንዘብ ለመርዳት አቅሙ የለኝም፣ ግን ለቆሰሉ ሰዎች በደስታ ደሜ ልሰጥ ነው የተሰለፍኩት ብለዋል። በእሁዱ ጥቃት ለተጎዱት ሁሉ እጅግ በጣም አዝናለሁ፣ እወዳቸዋለሁ ብለዋል ንጉዌን። ከተከራየው የሆቴል ክፍል ሆኖ ባዘነበው የተኩስ ርምታ 59 ሰው ገድሎ ከ500 በላይ ያቆሰለው ታጣቂ በምን ምክንያት ይህንን እንዳደረገ አሁንም አልታወቀም። ያጣዳፊ ሕክምና ነርሷ የን ሙኖዝ ግን በበርካታ ማህበረሰቦች ውስጥ ያለውን የስነ ልቡና ጤና እንክብካቤ ችግር የሚጠቁም ነው ይሄ ይላሉ። ሌላዋ ደም ለጋሽ ረኔ ሊም ተመሳሳይ አስተያየት ነው ያላቸው።
I know it's kind of hard cuz you never know what someone is thinking but
መቼም ይሄ ከባድ ነገር ነው። ሰው ምን ያሰበ እንደሆነ ማወቅ ፈጽሞ አይቻልምና። ነገር ግን አንድ ሰው ችግር ሲገጥመው የባለሙያ ምክር ወይም እርዳታ መፈለግ አለበት። እንደዚያ ወደ አላቅጣጫ ከመምራት ቤተሰብን ወይም ጓደኛን እርዱኝ ማለት ነው። ያ ነው የሚያስፈልገው።
የላስ ቬጋስን የደም ልገሳ ክምችት ማዕከል የሚያስተዳድረው ብለድ ሲስተምስ የተባለ መስሪያ ቤት ተጠሪ ሚትሲ ኤች ካምፕ ይህ ያሁኑ የደም ልገሳ መጠን ከወትሮ በብዙ እጥፍ የበለጠ እንደሆነ ገልጸዋል።
It just shows that people are truly good and they want to do good things and
ሰው ከልቡ ደግ እንደሆነ ጥሩ ነገር ማድረግ እንደሚወድ ያሳያል። አንድ ላይ ያሰባሰበን እንዲህ ያለ መጥፎ ነገር መሆኑ ያሳዝናል። ግን ይሄውና ይህን የመሰለ አንድነት ያሳየነን ግሩም ነው።
የጥቃቱን ሰለባዎችና ቤተሰቦች ለመርዳት በኢንተርኔት አማካይነት የተከፈተ የመዋጮ ማሰባሰብ እንቅስቃሴ እስከ ትናንት ማክሰኞ ድረስ ያሰባሰበው ገንዘብ ከ4 ሚሊዮን በላይ መድረሱ ታውቋል።
እናለሁ ቆንጂት ለሴቶች ለአሜሪካና ዝግጅት። ወደ ተከታዩ ቅንብር እናልፋለን። ዴሞክራሲ በተግባር ነው።
በናይጄሪያ ጨቅላ ህፃናትን የመግደል አጉል ባህል እንዲያበቃ ከ20 ዓመታት በፊት የተጀመረው አገር በቀል ዘመቻ ስኬት እያገኘ መምጣቱን ይሆናል የዛሬ የምሽቱ ዲሞክራሲ በተግባር ፕሮግራም የሚመለከተው ርዕስ። ባሶ ኮሞ በመባል የሚታወቁት ናይጄሪያውያን መንታ የተወለዱና የቆዳ ቀለማቸው የነጣውን ጨምሮ እርኩስ መንፈስ አድሮባቸዋል ብለው የሚታመኑ ህፃናትን የመግደል የቆየ ልማድ አላቸው። ሆኖም በአንድ የአካባቢው ሚስዮናዊና በመንግስት በዘመቻ መልክ የተጀመሩ ጥረቶች እነዚህን የመሰሉ ግድያዎች እንዲቀንሱ እየረዱ ነው። ቺካ ኦዱዋ ከዋና ከተማዋ ከአቡጃ ያጠናቀረችው ዘገባ አለ። ሶሎሞን ክፍሌ ለቀጣዩ ዝግጅት አሰናድቶታል።
ሄንሪክና ሄንሪካ የተባሉትን መንትዮች ጨምሮ በጣም ብዙ ሕፃናት በማኅበረሰቦቻቸው ዘንድ የሚታመኑት እርኩስ መንፈስ እንዳለባቸው ተደርገው በመሆኑ ሊገደሉ ተዘጋጅተው ነበር። ስቲቨን አጃይ ባይን ሄሪቴጅ ሆም ፋውንዴሽን የተባለው ምግባረ ሰናይ ድርጅት መሥራችና ዋና ሥራ አስኪያጅ ናቸው። ስለ ሁኔታው ያስረዳሉ።
በዚያ አካባቢ ከአንድ ልጅ በላይ መውለድ ተቀባይነት የለውም። ከተወለዱም እንዲሞቱ መርዛማ እጽ ይሰጣቸዋል። የቆዳው ቀለም ነጭ ሆኖ ብቻውን የተወለደ ከሆነም ባዶ ክፍል ውስጥ ማንም እንዳይነካው ተደርጎ ይዘጋበታል። ምክንያቱም መጀመሪያውኑ እርኩስ መንፈስ የተጠናወተው የሚል ላቤላ ተለጥፎበታልና ነው። ያን ጨቅላ ማንም ሊያጠባ አይፈልግም። የሚቀመስ እህልና የሚጠጣ ውሃ ይከለከላል። እናቱ የሞተችበት ሕፃንም ከሆነ እርኩስ መንፈሱ የገደላት ተደርጎ ስለሚቆጠር ወደ ሌላ ሰው እንዳይተላለፍ ስለሚፈልጉ የሙት ልጆች በሕይወት እንዳይቆዩ ያደርጋሉ።
ስቲቨን አጃይ ከዋና ከተማዋ አቡጃ ወጣ ብሎ የሚገኝ አንድ የሕፃናት ነፍስ አድን ማዕከል ያስተዳድራሉ። እንደ አንድ የክርስትና እምነት ተከታይ ሚስዮናዊ ይህን መስራቱ የሃይማኖታዊ ተልኳቸው አንዱ አካል መሆኑን ያምናሉ። እዚህ ስቲቨን አጃይ በሚያስተዳድሩት ማዕከል ግቢ ውስጥ ለምጽ የቆዳ ቀለማቸውን ያነጣው ሁለት ወይም ሦስት ሆነው በአንድነት የተወለዱ የላይኛው የፊት ጥርሶቻቸው ያገጠጡ ሕፃናት ሳይቀሩ ይታያሉ። አጃይ ማዕከሉን የከፈቱት እንደ አውሮፓውያን ዘመን አቆጣጠር በ2004 ዓመተ ምህረት ሲሆን ከዚያን ጊዜ ጀምሮ እነዚህን የመሳሰሉ ሕፃናት እየሰበሰቡ ይንከባከባሉ። በአሁኑ ወቅት በማዕከል ውስጥ 119 ሕፃናት ይገኛሉ። አጃይ ዕድሜያቸው ከፍ ከፍ ያሉት ልጆች ጠዋት ወደ ትምህርት ቤት መሄዳቸውንም ያረጋግጣሉ። ከጥንት ጀምሮ በአቡጃና አካባቢዋ የኖሩ ናይጄሪያውያን ሕፃናትን በመግደል አጉል ባህል ይታወቃሉ። ባልደረባችን ቺካ ኦዱዋ እንዲህ ትላለች።
Twins were born in this compound many years ago. The twin babies were
ከረጅም ዓመታት በፊት እዚህ ቅጥር ግቢ ውስጥ መንታ ልጆች ተወልደው ነበር። ልጆቹ ተገደሉ። ኋላ ወላጆች የመስዋዕትነት ማቅረቢያ ስፍራ አቆሙ። የቤተሰቡ እምነት የሟቾቹ ሕፃናት መንፈስ በዚያ ስፍራ ይኖራል የሚል ነው። በመሆኑም ቤተሰብ በአመት ሁለት ጊዜ ዶሮና ፍየል በዚያ ስፍራ ያረደ መስዋዕትነት ያቀርባል። ያን በማድረጋቸውም የሕፃናቱ መንፈስ ተመልሶ መጥቶ ማህበረሰቡን እንዳይበቀል ይከላከላል የሚል እምነት አላቸው።
አልካሊ ማጋጂ የአንድ መንደር መንፈሳዊ መሪ ናቸው። ካይዳ ተብለው ይታወቃሉ።
ከመንትዮች ልጆቹ በስተጀርባ ያለው መንፈስ በሕዝባችን ዘንድ የሚታመነው ርኩስና የማይፈለግ ተደርጎ ነው። አመጣጡም ከሰይጣን ነው የሚል እምነት ነው ያላቸው። እኛ ኦታዮቺ ብለን የምንጠራው አምላክ አለን። ሕፃናቱን በመስዋዕትነት መልክ የምናቀርበውም ለዚያ አምላካችን ነው። እኛ ሕፃናቱን የምንጠረጥራቸው እንደ ጠንቋይና አስማተኛ ነው። በዚህ ምክንያት ነው የምናጠፋቸው።
የናይጄሪያ መንግሥት የሕፃናትን ግድያ መመርመር የጀመረው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓመተ ምህረት ነው። ይኸው ከዚያን ጊዜ ጀምሮም ያን አጉል ባህል ለማጥፋት ዘመቻ ከፍቷል። ዶክተር ማቲዩ አሺኮኒ እንደሚሉት የአካል ጉድለት ያላቸው ሕፃናት ጭምር የጥቃት ኢላማዎች ናቸው።
If a kid is born with a cleft lip or cleft palate, which
አንድ ሕፃን ሲወለድ ከንፈሩ የተሰነጠቀ ከሆነ ወይም የራስ ቅሉ ከገዘፈ በሕክምና ቋንቋ ሃይድሮሴፋለስ እንለዋለን ለጥቃት ይጋለጣል።
ዶክተር ማቲው አክለው ግን በመንግስቱና በሚስዮናዊው ቄስ የተጀመረው ዘመቻ ጥሩ ውጤት እያስመዘገበ ነው። አሁን በናይጄሪያ በሕፃናት ልጆች ላይ የሚፈጸመው ግድያ ቀንሷል። አሊሻ አዩባ ዘንድሮ ነው መንታ ልጆችን የወለደችው። ሕፃናቱንም ሕይወታቸው ሊጠበቅ ይችላል ብላ ወዳመነችበት ማዕከል ወስዳ ለመስጠት ወስናለች። አጃይ የማዕከሉ ዳይሬክተር ከመንግሥት ጋር ብቻ ዘመቻ ማካሄድ ሳይሆን ከአካባቢው የማኅበረሰብ መሪዎች ጋርም እየተገናኙ ጎጂውን የቀደሙ አባቶች የሚጠቀሙበትን ባህል ለማስቀረት ይጥራሉ። ባቱሬ ዳንጋና አንደኛው ሽማግሌ ናቸው።
በዚያ አካባቢ መንታ የተወለዱ ልጆችን በሕይወት በማየታችን ተደስተናል። ምንም ችግር የለም።
ካቱሬ የተባለው በንደር የመጀመሪያው ሆኗል የሕፃናትን ግድያ ለማስቆም የተስማሙ ማኅበረሰቦች መኖሪያ። በሌሎች መንደሮች ውስጥ ግን አሁንም በድብቅ ይካሄዳል ግድያው። ከጥቂት ወራት በፊት ለምሳሌ በአንድ መንደር ውስጥ የተወለዱ መንትዮች የደረሱበት መጥፋቱን ነዋሪዎች ተናግረዋል። አሁንም ባልደረባችን ሺካ ኦዱዋ ታስረዳለች።
በዚህ አካባቢ ያሉ ማህበረሰቦች እርኩስ መንፈስ አለባቸው ብለው ያመኗቸውን ሕፃናት ለመግደል የተለያየ ዘዴ ይጠቀማሉ። አፍነው ሊገሏቸው ይችላሉ፣ ቆራርጠው ሊጥሏቸው ወይንም ዝም ብለው ሕይወታቸው እንዲያልፍ ሊተዋቸው ይችላሉ። መርዝነት ያላቸው ቅጠላቅጠልና እጽ እየሰጡ የሚፈጇቸውም ብዙዎች ናቸው።
ወደ ነፍስ አድን ማዕከሉ ስንመለስ ግን ሕፃናቱ በየግል ዕለታዊ ፍላጎቶቻቸው ተጠምደው እናገኛለን። ሲቦርቁ ማየት ያስደስታል። በዳይሬክተሩ ስቲቨን አጃይ ገለጻ
እዚህ ባይመጡ ኖሮ አንዳቸውም እንኳ በሕይወት ይቆያሉ ብዬ አላስብም ነበር።
እነዚህ በማዕከሉ የተሰበሰቡ 119 ሕፃናት ወደፊት አንዳቸውም እንኳ ወላጆቻቸውን ያያሉ ተብሎ አይታሰብም። ልጆቹ አንድ የሚያውቁት ነገር ግን አለ፣ ዛሬ በሕይወት መኖራቸውን።
ዲሞክራሲ በተግባር ነበር አሁን ያደመጥነው። በመቀጠል ደግሞ ሴቶችና ቤተሰብ ይቀርባል።
በዓለም ዙሪያ የኢንተርኔት ተጠቃሚ ሴቶች ቁጥር ከወንዶቹ ያነሰ ነው። ዩናይትድ ስቴትስ ውስጥ እንኳ ሴቶች ቴክኖሎጂ ኢንዱስትሪ ውስጥ አሁን በቀላሉ መግባት አልቻሉም። ከገቡም በኋላ ቢሆን ብዙዎቹ እድገት ማግኘት ይከብዳቸዋል። የአሜሪካ ድምጽ የዓለም ትልቁ በቴክኖሎጂ ዓለም ያሉ ሴቶች የሚሰባሰቡበት ጉባኤ በሚካሄድባት የፍሎሪዳዋ ኦርላንዶ ከተማ ውስጥ ነገ ሐሙስ የውይይት ስብሰባ አዘጋጅተዋል። የቪኦኤዋ ሚሼል ኩዊን ከሳን ፍራንሲስኮ ያጠናቀረችው ዘገባ አለ። ቆንጅት ታየ ለዛሬ ሴቶችና ቤተሰብ ክፍለ ጊዜ አሰናድተዋለች።
በዓለም ዙሪያ ሴቶች በትምህርትና በሥራ ዓለም የሚደቀኑባቸውን እንቅፋቶች በቴክኖሎጂ አማካይነት ለማለፍ ይሞክራሉ። ይሁንና ኢንተርኔትን እንደ ልብ መጠቀም ለሴቶች አሁንም ቢሆን ቀላል አይደለም። ዩናይትድ ስቴትስ ውስጥም ቢሆን በቴክኒካዊ የሙያ ዘርፍ ላይ የተሰማሩ ብዙ ሴቶች የተሳካ የሙያ እድገት የማግኘታቸው እድል ከወንዶቹ እጅግ በጣም ያነሰ ነው። በግሬስ ሆፐር ስም የተሰየመው በኮምፒውተር ዘርፍ የተሰማሩ ሴቶችን እናክብር ግሬስ ሆፐር ሴሌብሬሽን ኦፍ ዊመን ኢን ኮምፒውቲንግ በሚል ርዕስ በሚካሄደው እጅግ ግዙፍ የሴት ቴክኖሎጂ ባለሙያዎች ጉባኤ ላይ የአሜሪካ ድምጽ ያሰናዳው ውይይት ይካሄዳል።
The tech ecosystem is one that sadly has not been very welcoming to women.
የቴክኖሎጂው ዓለም ሴቶችን እጁን ዘርግቶ የሚቀበል አይደለም። በጣም ያሳዝናል።
ይህን አስተያየት የሰጡት ኢቮኒ ሃችንሰን ይባላሉ። ዩናይትድ ስቴትስ ውስጥ ሴቶች በቴክኖሎጂው ኢንዱስትሪ ውስጥ ለምን ከወንዶች ወደ ኋላ ይቀራሉ በሚል ጥያቄ ዙሪያ ሞቅ ያለ ክርክር ሲካሄድበት ቆይቷል። በዓለም ደረጃ ያለው ችግር ደግሞ የቴክኖሎጂው ለሴቶች በቀላሉ ተደራሽ አለመሆኑ ራሱ ነው። የኢንተርኔት ተጠቃሚ ሴቶች ከወንዶቹ በ12% ያንሳሉ። በልማት ወደ ኋላ በቀሩ ሀገሮች ውስጥ ከአምስት ወንዶች አንዱ የኢንተርኔት ተጠቃሚ ሲሆን ከሴቶቹ ደግሞ ኢንተርኔት የምትጠቀም ከሰባት አንዷ ነች። የካሊፎርኒያ ዩኒቨርሲቲ ዩሲ ዴቪስ የኮሚኒኬሽንስ እና ማህበራዊ ሳይንሶች ዘርፍ ረዳት ፕሮፌሰር
Martin Hilbert.
So the digital divide is basically this phenomenon that some people have more access to digital technologies than others.
በመሰረቱ የተወሰኑ ሰዎች ከሌሎች የበለጠ ዲጂታል ቴክኖሎጂ ያገኛሉ ወይም ደግሞ አንዳንድ ሰዎች ከሌሎች የበለጠ በቴክኖሎጂ ይጠቀማሉ። እንደውነቱ ከሆነ ይህ ሊዘለል የማይቻል የእድገት ደረጃ ነው። እያንዳንዱ እድገት ወይም ለውጥ ከገነት የወረደ ይመስል ሁሉም ዘንድ አንድ ወጥ በሆነ ሁኔታ አይዳረስም።
ሴቶች ለቴክኖሎጂው ያላቸው ተደራሽነት ዘግምተኛ የሆነው በትምህርት በስራ እድል በገቢ ረገድ በሚገጥማቸው አሎ የተነሳ ነው። አንዳንዴም ከየማህበረሰቡ ተጽዕኖ ይገጥማቸዋል። ታራ ቺክሎቭስኪ ኢሪዲሰንት የተባለ አላማው ትርፍ ማግኘት ያልሆነ በማደግ ላይ ባሉ ሀገሮች ወጣቶችን በተለይ ሴቶችን በሳይንስና ቴክኖሎጂ ዘርፍ ለማበረታታት የሚሰራ ድርጅት መስራችና ዋና ስራ አስኪያጅ ናቸው። እንዲ ሲሉ አስተያየታቸውን ሰጥተዋል።
There's a country in Africa where it's not cool for young girls to own phones.
አፍሪካ ውስጥ አንዲት ሀገር አለች። መካከለኛ እድሜ ላይ ያሉ ወንዶች እንጂ ሴት ደግሞ የእጅ ስልክ መያዝ ምን ሊያደርግላት ነው ይላሉ። ታዲያ እኛ እዚያ ሀገር ሄደን ሴቶችን ልጆች ማስተማር እንፈልጋለን ስንል ይልቁንስ ወንዶችን ልጆች ደግሞም ትልልቆችን ወንዶች ለምን አታስተምሩም አሉን። ይህን ክፍተት ለመሙላት ታዲያ ብዙ አመታት መስራት ነበረብን። ዩናይትድ ስቴትስ ውስጥ በኩባንያዎች የቴክኖሎጂ ሙያ ላይ በተሰማራው የሰው ኃይል ሴቶች ግፋቢል 20% ቢይዙ ነው። በቴክኖሎጂ ስራ አመራር ውስጥ ያሉት ደግሞ 17% ናቸው። አዳዲስ የቴክኖሎጂ መስክ ኩባንያዎች ላይ መዋለ ንዋይ ከሚያፈሱ ባለሀብቶች ሴቶቹ በጣም ጥቂቶች እንደሆኑ ነው የሚታወቀው። ኬት ሚችል ስኬል ቬንቸር ፓርትነርስ የተባለ ኩባንያ ባለድርሻ ነዋይ አፍሳሽ ናቸው።
I joke that I chose the profession where I never have to stand in line at the bathroom because it's 5-10%.
እኔ እኮ መታጠቢያ ቤት ለመግባት ተራ መጠበቅ የለብኝም እያልኩ መስሪያ ቤቴ እቀልዳለሁ። ምክንያቱም ሴቶቹ ከ5-10% ብቻ ናቸው። በቴክኖሎጂ ኩባንያዎች ውስጥ የተሰማሩ ሴቶች ቢኖሩ እንኳን መሃል ላይ ምንም አልተመቸኝም ወይም በቃ ደስታ የለኝም ብለው ይለቃሉ ስራቸውን። የካሊፎርኒያ ስታንፎርድ ዩኒቨርሲቲ መምህሯ ካሮላይን ሲማርድ ያስረዳሉ።
Often women are held to a higher bar to be successful, right? So they have to work.
ሴቶች በሙያቸው ስኬት ለማድረግ ከወንዶች የበለጠ ክንዋኔ እንዲያሳዩ ይጠበቃሉ። ከወንዶቹ ኩል ብቃት እንዳላቸው እንዲታወቅላቸው ብዙ መልፋት አለባቸው። የሆነ ሆኖ ዩናይትድ ስቴትስ ውስጥም ይሁን በአጠቃላይ ባለም ዙሪያ ይህንን ሁኔታ ለመቀየር ብዙ ጥረቶች እየተደረጉ ነው። የኤሪዲሰንት ኩባንያ መስራች ስራ አስኪያጅ ቴራ ቺክሎቭስኪ
For the first time in history technology can really help girls have a strong
በታሪክ ለመጀመሪያ ጊዜ ቴክኖሎጂ ሴቶች ልጆችን ጠንካራ ድምጽ እንዲኖራቸው እኩልነት የሰፈነበት ህብረተሰብ ኦን እንዲሆን የሚረዳበት ጊዜ ላይ ደርሰናል።
የስታንፎርድ ዩኒቨርሲቲዋ ካሮላይን ሲማርድም በዚህ ላይ አስተያየታቸውን ይጨምሩበታል።
There is no magic fix, there is no magic bullet.
ችግሩ የሚፈታ ተአምር የለም። መቼም የቴክኖሎጂው ኢንዱስትሪ ለችግሮች ፈጣንና በደንብ ውጤታማ የሆነ መፍትሄ በማግኘት ይታወቃል። መስኩን ሁሉን አቀፍ ለማድረግ በየዕለቱ ብዙ ጥረት ይደረጋል። ይህ ደግሞ በሁሉም የሥራ አመራር ዘርፍ እንዲተገበር ማድረግን ያካትታል።
የአሜሪካ ድምጽ ነገ በፍሎሪዳው ግሬስ ሆፐር ሴሌብሬሽን በሚያካሂደው ውይይት በቴክኖሎጂ ዘርፍ መሪዎች መካከል ያለውን ጾታዊ ልዩነት ለማስተካከል ምን መደረግ እንዳለበት ይወያያሉ። ጉዳዩ የሴቶችን የወደፊት ዕጣ ፈንታ የሚወስን በመሆኑ
ይህንን ጥርመሳ የሚል ርዕስ የተሰጠውን የኦርላንዶን ጉባኤ በተመለከተ ሰሞኑንም ተከታታይ ዝግጅቶችን ይዘን እንመለሳለን። አመሰግናለሁ ቆንጂት ለዘገባው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የያዝነው የአውሮፓውያኑ 2017 ዓመተ ምህረት አንዱ ከሌላው ተከታትለው በደረሱ እጅግ በከፉ የሰብአዊ ቀውሶችና የተፈጥሮ አደጋዎች የተሞላ አመት ነው። አለማችንም አጣዳፊ ምላሽ በሚሹ እጅግ አሳሳቢ የሰብአዊ ቀውስ ተወጣ ያለችበትን ሁኔታ ነው እያስተዋልን ያለ ነው ሲሉ የዩናይትድ ስቴትስ የልማትና ዓለም አቀፍ ተራድኦ ፕሮግራም USAID ዳይሬክተር ማርክ ግሪን በቅርቡ የዩናይትድ ስቴትስን የሰብአዊ እርዳታ ፕሮግራምና የተፈጥሮ አደጋ ያስከተላቸውን ጉዳቶች ለመታደግ በመታደርጋቸው ጥረቶች ላይ ባተኮረ ጉባኤ የተናገሩትም በማስተዋወስ ይንደረደራል። የለቱ ርዕሰ አንቀጽ ዩናይትድ ስቴትስ በሰብአዊ እርዳታ በዓለም ቀዳሚዋ አገር ናት። በያዝነው ዓመት እንደሌላው ጊዜ ሁሉ በረድኤት ስራችን ከፍ ባለ ጥረት ለመቀጠል ተዘጋጅተናል ነው ያሉት ዳይሬክተሩ። ሰሞኑ የተለያዩ የሰሜን አሜሪካና የካሪቢያን አገሮች በተከታታይ የደረሱና እጅግ ከፍተኛ የጎርፍ መጥለቅለቅ ያስከተሉ 3 ሄሪኬኖች ካመጡት ጉዳት ለመውጣትና ለማገገም በመንገታገት ላይ ናቸው። ጎረቤት ሜክሲኮ 2 ከፍተኛ ርዕደ መሬቶች ያደረሱትን ጉዳት ለመቋቋም ታላቅ ጥረት ይዛለች። ዩኤስኤአይዲ ባለፈው ወር የዩናይትድ ስቴትስን የተፈጥሮ አደጋ መከላከያና መቋቋሚያ ዓለም አቀፍ ፕሮግራም የሚያስተባብሩ ፈጥኖ ደራሽ ቡድኖችን ወደ ሜክሲኮና ወደ ካሪቢያን መላኩን ያተተው ርዕሰ አንቀጽ በሌሎች የዓለም አካባቢዎች ደግሞ እጅግ የበረታ ድርቅና መራቆት እንዲሁም ጠቢያም ማዘዙ ግጭቶች ሌላ የበረታ አደጋ መደቀናቸውን ይዘረዝራል። ርዕሰ አንቀጹ አያይዞም ደቡብ ሱዳን፣ ናይጄሪያ፣ ሶማሊያና የመን 4ቱም ሀገሮች በያዝነው ዓመት የረሃብና የጭንፈር አደጋ ከፊታቸው ተደቅኗል፣ ቁጥሩ ከ20 ሚሊዮን በላይ የሚሆን ህዝብም ለከፋ ረሃብ ሊጋለጥ ይችላል ብሏል። በዚሁም መነሻ የዓለም አቀፉ ፕሮግራም ዳይሬክተር ማርክ ግሪን ባለፈው መስከረም 16 2017 ዓመተ ምህረት ይፋ ያደረጉትን የ575 ሚሊዮን ዶላር ተጨማሪ እርዳታ ተከትሎ ዩናይትድ ስቴትስ ለነኚህ 4 ሀገሮች ብቻ የምትለግሰውን አጠቃላይ የሰብአዊ እርዳታ መጠን ወደ 2.5 ቢሊዮን ዶላር ማድረሱን አመልክተዋል። በደቡባዊ እስያ በመቶ ሺዎች የሚቆጠሩ ሮሂንጋ በመባል የሚታወቁ የእስልምና እምነት ተከታዮች በትውልድ አገራቸው በርማ የሚቃጣባቸውን የኃይለ ጥቃት በመሸሽ መጠለያ ፍለጋ ወደ ጎረቤት ባንግላዴሽ መሰደዳቸውን የዘረዘረው የለትሩስ አንቀጽ እንዲህ ቁጥሩ እጅግ የበዛ ድንገት የደረሰ ስደተኛ ለማስተናገድ በቂ አቅም የሌላት በመሆኑ ዩናይትድ ስቴትስ በስደት ከዚያ ለደረሱትም ሆነ በሀገር ውስጥ ተፈናቅለው ለሚገኙት ህዝቦች መርጃ የሚውል የ32 ሚሊዮን ዶላር የሰብአዊ እርዳታ በቅርቡ ይፋ ማድረጓን አስታውሷል። አሜሪካ ምንጊዜም የዓለማችን ቀዳሚዋ የሰብአዊ እርዳታ ለጋሽ አገር እንደሆነች እንደምትቀጥል ግልጽ ማድረግ ፈልጋለሁ አሉ ዳይሬክተሩ። የመሬት መንቀጥቀጥ ይሁን ድርቅ፣ ጦርነት ይሁን ሌላ የተፈጥሮ አደጋ ጉዳት የደረሰባቸው ህዝቦች ደራሽ አጋዥ በሚሹበት ቅጽበት ከጎናቸው ለመቆም በጸና እምነቷም ትገፋለች። አሜሪካዊ የሚያደርገን ማንነታችን ነውና ሲሉ የዩኤስኤአይዲው ዳይሬክተር ግሪን የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ እስቲ በኢሜይል ከላካችሁልን አስተያየቶቻችሁ ደግሞ አንድ ሁለቱን እናሰማችሁ። የዛሬ መልእክቶቻችሁ መቅኝትም ያለባቸው ናቸው። በግጥም በስንኝ የተጻፉ ጭምር ናቸው የደረሱን፣ እናሰማችኋለን። ከትናንት በስቲያ እሁድ ረቻ ተከብሯል። ሰላም ቪኦኤዎች እንደምን ሰነበታችሁ ይላሉ ከብራስልስ በላይነህ ያሬድ በላይነህ። ለኢሬቻ በዓል ሰላምን በመመኘት የቋጠርኳት ስንኝ ነች እነሆ ብለዋል። እግዚአብሔር ከሰማይ ጠል አዝነቦላቸው የምስጋናን ፍሬ ለምለሙ ከጃቸው ይዘው በደስታ ወጥተው ይዘምሩ። አማን እንዳደረ አማን ይዋል ምድሩ። መመራረቅ እንጂ የምስጋና መባ፣ እርጥብ ቅጠል እንጂ ቄጠማ ዘንባባ። ከእሬቻው መንደር ሌላ ጦስ አይግባ፣ አመፅ ምድሩን ይልቀቅ ይራቅ የአመፅ ዜማ። ቀኑን አማን ያርገው ዋቃ ገለቶማ። ፍቅር ምድሩን ሞልቶ ቸር እንዲያድር ሀገር፣ በአባቶች ምርቃት ዘመን ለመሻገር። እንስሳ አዝርዕቱ በዝተው እንዲረቡ፣ ወጣቶች ሳይሰጉ ወጥተው እንዲገቡ። ወንዝና ጅረቱ ምድሯን እንዲያጠጣ፣ ሁሉም የሚያርፍበት ዘመን እንዲመጣ። በምርቃቱ ልክ እንደግ ተባብረን፣ ሰላም ይሁን እንበል በአንድ ልብ ዘምረን። ለእሬቻ ፈጥነው ማልደው የተሰለፉ፣ የምድሩን ፍሬ አፍሰው እርጥብ የታቀፉ፣ እንዳመሰገኑ አምረው እንዳበቡ፣ አምላክ ጠብቋቸው ተመራርቀው ይግቡ። ያሬድ በላይነህ ለእሬቻ በዓል።
አንድ ሌላ በኢሜል ላይ የተላከ እንድገም ባለን ሰዓት የቪኦኤ ጋዜጠኞች ያቶ በቀለ ነጋን ቃለ መጠይቅ ሰማ እጅጉን በማዘን ይህን ጻፍኩላችሁ ብለዋል መሰረት ተሰማ። ከደብረ ብርሃን ቃለ መጠይቃቸውን ሰማ አዛውንት የነበረው አባቴ በአይነ ህሊና የመጣ በዚህ እድሜያቸው ልጆቻቸው በሚሆኑ ጎረምሶች ሲደበደቡ ኢትዮጵያዊ የሆነን ሰው ሁሉ የሚያሳዝንና የሚያስቆጭ ነው። አቶ በቀለ የብዙ ሚሊዮን ኢትዮጵያውያንን አባት ይወክላሉ ብለዋል። ጊዜ ስለሌለ ነው እንጂ ረዘም አድርገው ነበር የጻፉት።
በነገው ምሽት ደግሞ ጊዜ ካለን ቀሪውን እናሰማችኋለን። ሌሎች ማስተያየቶች አሉን። ክቡራትና ክቡራን ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ሰሎሞን አባተና
ቆንጅት ታየነን አብራችሁን ስላመሻችሁ እናመሰግናለን። ወደ ትግርኛ ዝግጅት ይሆናል የምንሸጋገረው። በእኛ በኩል ነገ እንገናኛለን። በደህና ደሩ።